ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
በዋሽንግተን ዲሲ አካባቢ የሚኖሩ የኢትዮጵያ አየር መንገድ የቀድሞ ሰራተኞች በአሁኑ ሰዓት ቨርጂኒያ ውስጥ የጸሎትና የመታሰቢያ ስነ ስርዓት እያካሄዱ ናቸው።
ልምዱን ካካበተ በኋላ ነው ካፕቴን የሚሆኑና ብቃታቸውን እንደሚጠቀሙ እርግጠኛ ስለመሆን ከምን ይመጣ የሚለው ራሱ በጣም የሚያስደነግጠኝ፣ ምክንያቱም ከመሬት ላይ ተፈትሾ እንደሚነሳ ሙሉ እምነት አለኝ። እርግጠኛ ነኝ ቴክኒክ ሰዎቹ በምንም አይነት ሲትዌሽን ቢሆኑ ለአየር ብቁ ያልሆነን ኤርክራፍት እንደማይለቁ አውቃለሁኝ።
ብዙ ጊዜ ታስባለህ፣ በተለይ ቴክ ኦፍ ላይ ላንዲንግ ላይ አንዳንድ ጊዜ መጸለይም ሁኔታ ይኖራል። ታስበዋለህ፣ ሁሌም የምታስበው ነገር ነው።
አየር መንገድ በታሪኩ በራሱ እና በሰራተኞቹ ወይም በካፕቴኖቹ ፌለሪቲ እስካሁን በዚህ 73 ዓመት የበረራ ታሪክ የደረሰ የለም።
አነጋግረናቸዋል። የቀድሞ አብራሪ ካፒቴን አንተ ሁነኝ ሞገስም በሳምንት ውስጥ ያካፈሉንን እናሰማችኋለን።
አደግ ካላደግ ፌል ካረገ ቴክኖሎጂ ያው ፌል ያደርጋል እና አሁን የሚመስለኝ እኔ የእድገቱ ምክንያት አይመስለኝም ይሄ የአውሮፕላኑ አደጋውም ሆነ ምን፣ ግን እድገቱ ከነበርኩበት ስታየው አስፈሪ ነበር።
በኬንያ አዲሱ አምባሳደር መለስ አለምንም ይዘናል።
ዝም ብዬ ከምናፍቅ ወደ አዲስ አበባ ትምጣ ብዬ እናቴን ከሻሸመኔ ወደ አዲስ አበባ መጥተዋት። እናቴ በመምጣቷ ምክንያት የነበረኝን የጠዋት ጉዞ በሁለት ሰዓት አራዘምኩት ማለት ነው። እንግዲህ ያጋጠመ ሆነ የፈጣሪ ጉዳይ ነው።
እሁድ መጋቢት 8 2011 ዓ.ም።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። ኢትዮጵያ ውስጥ በብዙ ሺህ የሚቆጠሩ ሰዎች ባለፈው እሁድ በተከሰተው የአይሮፕላን አደጋ ለሞቱ ዜጎች በተደረገው ስነ ስርዓት ተገኝተዋል። በመንገዶች ላይ ብሔራዊ ባንዲራ የለበሱ 17 ባዶ የሬሳ ሳጥኖችን አጅበው ታይተዋል። አንዳንድ የሙታኑ ቤተሰቦች በሐዘን ራሳቸውን ስተዋል ሲል አሶሺየትድ ፕሬስ የዜና አገልግሎት ዘግቧል። በአይሮፕላኑ አደጋ ላይ ያለቁት ሰዎች አስክሬኖችን የመለየቱ ሂደት ረጅም ጊዜ ስለሚወስድ የኢትዮጵያ ባለሥልጣኖች ለሞቱት 157 ቤተሰቦች አፈር የያዘ ኬሻ ትላንት መስጠት ጀምረዋል። የሙታኑ ቤተሰቦችም አይሮፕላኑ ከተከሰከሰበት ቦታ የተወሰደ 1 ኪሎግራም አፈር እንደተሰጣቸው አረጋግጠዋል። ከዜናው በኋላ ተጨማሪ ዘገባ ይኖረናል። ጠቅላይ ሚኒስትር አብይ አህመድ ከምስራቅና ምዕራብ ጉጂ ዞን ተፈናቅለው በጌዴኦ ዞን ገደብ ከተማ የተጠለሉ ዜጎችን ጎበኙ። ጠቅላይ ሚኒስትሩ በእርዳታ አቅርቦት ላይ መስተጓጎል የተፈጠረው በጸጥታ ችግር ምክንያት መሆኑን ገልጸውላቸዋል። ተፈናቅለው በገደብ ወረዳ ገደብ ከተማ የተጠለሉ ዜጎች በመንግስት ላይ ያላቸውን ቅሬታ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ነገ ሰፋ ያለ ዘገባ ይልክልናል። የኒውዚላንድ ባለሥልጣኖች ባለፈው አርብ በሁለት መስጊዶች ላይ ከተገደሉት 50 ሰዎች መካከል የአንዳንዶቹን አስክሬኖች ዛሬ ለቤተሰቦቻቸው ማስረከብ ጀምረዋል። በሙስሊሞች ባህል መሰረት እንዲቀበሩ ሲባል ነው ለቤተሰቦቻቸው የተሰጡት። ሁሉም አስክሬኖች እስከ መጪው ረቡዕ ባለው ጊዜ ውስጥ እንደሚሰጡ የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደንድ ገልጸዋል። የተገደሉትን ሰዎች በመለየት ተግባር እንዲረዱ 6 ጠቢባን ከአውስትሬሊያ መላካቸውንም ጠቁመዋል። የአስከሬኖች አያያዝ ኃላፊ ዴቦራ ማርሻል ለቤተሰብ የተሳሳተ አስከሬን ከማስረከብ የከፋ ነገር ስለሌለ በእርግጠኛነት ለመለየት በጥንቃቄና በተቻለ ፍጥነት እየሰራን ነው ብለዋል። በሙስሊም ባህል መሰረት ሙታን ቶሎ መቀበር ስላለባቸው በወንጀል ምርመራ ወቅት የአስከሬን ምርመራ ጊዜ እንደሚወስድ ለማስረዳት ሲሉ ከሙስሊም ማህበረሰቦች መሪዎች ጋር መገናኘታቸውን ምክትል የፖሊስ ኮሚሽነር ዋሊ ሀሁማ ዛሬ ተናግረዋል። በሌላ በኩል ደግሞ በሁለት መስጊዶች አማንያን ላይ በተፈጸመው የአሸባሪ ጥቃት ካለቁት ሰዎች መካከል 9 ዜጎቿ እንደሚገኙባቸው ፓኪስታን አረጋግጣለች። ከሞቱት ፓኪስታናውያን መካከል አንዱ አጥቂውን ለማስቆም ሞክሮ ስለነበር ብሔራዊ ሽልማት እንደሚሰጠው የፓኪስታን መንግስት አስታውቋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 8 2011 ዓመተ ምህረት ምሽት ፕሮግራም ነው።
በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር ይህን ነገር ያደረገው እንዲያውም የኢትዮጵያን ሕዝብ የሚሆነ ነገር በዚህ ውስጥ ሊያስተምረን ነው ብዬ ምን ያስባለሁ። በቃ እኛ ነገ ከነገ ወዲያ በቃ ዋስትና የለንም። በእርግጥ በተስፋ እንኖራለን፣ ግን እንኑርበት አንኑርበት ዋስትና የለንም። ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን ተፋቅረን በቃ እንድንኖር እኔ ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልክ ያለው ይመስለኛል በዚህ ውስጥ።
ልጃቸውን በቢሾፍቱ ቦይንግ 737 ማክስ 8 አደጋ ያጡት ወይዘሮ ሚልካ ይማም መልእክት ነው በዚህ ዝግጅት ውስጥ አድምጧቸው።
አሁን ወደ መጀመሪያው ቅንብር እንዝለቅ።
የኢትዮጵያ አየር መንገድ የቀድሞ ሰራተኞች አሁን ሐዘን ላይ ናቸው።
ዋሽንግተን ዲሲና በአካባቢዋ የሚኖሩ የኢትዮጵያ አየር መንገድ የቀድሞ ሰራተኞች የቀድሞ ባልደረቦቻቸውንና በቢሾፍቱ አደጋ ሕይወታቸው ለጠፋ ተሳፋሪዎች የጸሎትና የመታሰቢያ ስነ ስርዓት አዘጋጅተው በአሁኑ ሰዓት እየተከናወነ ይገኛል። በቨርጂኒያው ኮሎምቢያ ፓርክና ሳውዝ ሃይላንድ መንገዶች ላይ በሚገኘው የኢትዮጵያ ማህበረሰብ ድርጅት ውስጥ ዝግጅቱ እየተካሄደ ያለው በዋሽንግተን ሰዓት ከሰዓት በኋላ ከሁለት ሰዓት እስከ አራት ሰዓት ሲሆን አዲስ አበባ ላይ ደግሞ ከምሽቱ አምስት ሰዓት እስኪሆን ይቀጥላል። አስተባባሪዎቹን ሰለሞን አባተ ያነጋግሯቸዋል።
በበጌራ ወርቅ፣ እኔ የቀድሞ የኢትዮጵያ አየር መንገድ የበረራ አስተናጋጅ ነኝ።
እኔ አቶ ገነና እባላለሁ። በኢትዮጵያ አየር መንገድ የትራንስፖርት ክፍል ፎርማን የነበርኩ ነኝ።
እኔ አቶ ስመኝፍ እባላለሁ። በኢትዮጵያ አየር መንገድ የአውሮፕላን ጥገና ባለሙያነት ስሰራ የቆየሁ ነኝ። እንዲሁም በስልጠናው ክፍል ውስጥ ሳገለግል የቆየሁኝ ነኝ።
አቶ ስመኝ፣ እርስዎ የቴክኒክ ክፍሉ ሰራተኛ ነዎት እና እንደዚህ አይነት አደጋ አየር መንገዱ ላይ ሲደርስ እንደ ቴክኒክ ባለሙያ ምንድን ነው የሚያስቡት? ይሄ ጄት ቀደም ብሎ በቴክኒክ ባለሙያዎች ታይቶ እንዲህ አይነት ችግር ሊያስከትል እንደሚችል አይገመትም ነበር ወይ?
እንግዲህ እንደ ቴክኒክ ባለሙያነቴ አንድ አውሮፕላን ከየትም ቦታ እንደመጣ የመጀመሪያ የሚደረገው ነገር ቅድመ ፍተሻ ነው የሚደረግለት። ምን አይነት ችግሮች እንደነበሩት ሂስትሪውን፣ በፍላይት ላይ የነበሩትንም፣ መሬት ላይ ከደረሰ በኋላም አዲስ የመጣም ካለ፣ ስፔሻሊ እንደዚህ አይነት አውሮፕላኖች ደግሞ ሲሆኑ ቴክኖሎጂውን የዋጃቸው አውሮፕላኖች ናቸው። ከፍተኛ ቴክኖሎጂ አላቸው ስለሆኑ ሁሉ ነገሮች ዲስፕሌይ ያደርግልሃል እና እነሱን ምርመራዎች ይፈተሻሉ። ወካራውንድ የሚባል አለ። እያንዳንዱን የኤርክራፍቱን ዙሪያ ገባውን ስመለከት እና ምንም ችግር የለበትም ብለህ ስትፈርም ነው የኤርክራፍቱ ሪሊዝ ይፈረምለታል።
ለመብረር ብቁ ነው ተብሎ ማለት ነው።
ለመብረር ብቁ ነው ተብሎ ሪሊዝ ይባላል፣ ቴክኒካል ሪሊዝ ይባላል። ፊርማ ይፈር ከፓይለቶቹ ጋር ተነጋግረን ፊርማዎች እንፈራርማለን ብቁ ነው በሚለው። እንደሱ ከሆነ በኋላ ነው ወደ በረራ የሚወጣው። ያንን ነገር ለማድረግ ግን በእያንዳንዱ ዶክመንትን ባቀናጀ መልኩ ፍተሻው ይከናወንለታል እና የመጀመሪያ ጥያቄ የሚመጣብኝ ነገር ስፔሻሊ አሁን ስታስበው ብዙዎች ሰዎች ላይገምተው ይችላል። የአዲስ አበባ የከፍታ መጠን 7000 ጫማ ነው። ኤርክራፍቱ የደረሰበት ወደ 8000 ጫማ አካባቢ ነው። ብዙም አልበረረም፣ ብዙም ከፍታ ላይ አልወጣም እና ከፍተኛ ብቃትንም የሚጠይቅ ነው። ፓይለቶች
400 ሜትር ላይ ነው የነበረው የተባለው ሲወድቅ ማዘንበር ጀምሮ ደግሞ ለማድረግ በሜትር ለመናገር ብዬ ነው እንጂ ልክ።
እሺ። አዎ እና እዛ ላይ ማለት ከፍተኛ ብቃታቸውን የሚጠቀሙበት ነው የፓይለቶቹ ወይም ካፒቴኖቹ። ምክንያቱም ከመሬት የመልቀቂያው እና ወደ ኖርማል ክሩዝ አልቲቲዩድ የሚባለው ወይም ሌቭል የሚበርበት ቦታ ላይ ለመግቢያ የሚደረገው ከፍተኛ ጥንቃቄና በየሽርፍራፊ ሰከንዶች ውስጥ ትልቅ ውሳኔን የሚጠይቅበት ሌቭል ነው። በስልጠናውም ላይ ይህንን ነገሮች በደንብ እንደሚያከናውኑ እርግጠኛ ነኝ። ምክንያቱም ሲሙሌተር አለን። በሲሙሌተሮቹ ላይ ከፍተኛ ብቃታቸውን ከጨረሱ በኋላ ነው። ምክንያቱም ዝም ብሎ ካፕቴን ሌቭል ላይ አይደረስም። በየፍላይቶቹ ላይ ኮፓይለት ደረጃ ላይ ታልፎ ነው ወደ ታች እንደገና ተመጥቶ ልምዱን ካካበተ በኋላ ነው ካፕቴን የሚሆኑ እና ብቃታቸውን እንደሚጠቀሙ እርግጠኛ ስለመሆን ከምን ይመጣ የሚለው ራሱ በጣም የሚያስደነግጠኝ። ምክንያቱም ከመሬት ላይ ተፈትሾ እንደሚነሳ ሙሉ እምነት አለኝ፣ እርግጠኛ ነኝ። ቴክኒክ ሰዎቹ በምንም አይነት ሲትዌሽን ቢሆኑ ኤርወርዝ እንለዋለን እኛ፣ ለአየር ብቁ ያልሆነን ኤርክራፍት እንደማይለቁ አውቃለሁኝ። ግራውንድ ይደረጋል። ስለዚህ ከቴክኒክ ጋር በተያያዘ አዲስ ኢንኮርፖሬት የተደረገ ነገር ካልሆነ ከኤርክራፍት ብቃት አንጻር ይፈጠራል ብዬ አላምንም ነበር። ምክንያቱም አሁን ስታስበው 737 ማክስ የተባለው አውሮፕላን አዲስ ቴክኖሎጂ ነው። እኔ ከዳታው ምርመራ ውጪ ቅድመ ትንበያ መስጠት ባይሆንብኝም አዲስ ቴክኖሎጂ ሲመጣ ማኑፋክቸረሩ የቻለውን ያህል ኢንፑቶች ሰጥቶ ቴስት ያደርገዋል ኤርክራፍቱን። ያ ማለት ግን 100% ከእንከን ነፃ ነው ማለት ግን አይደለም። የትኛውም ቴክኖሎጂ ሲመጣ አምራቹ ማንኛውንም ነገር ፈትሾ ያቀርባል፣ ግን ለከስተመሩ ደግሞ ኢንፑት እንዲሰጠው ደግሞ ሪኩዌስትም ያደርጋል። የሚቀድማችሁ ነገር ንገሩ ይላል። ያ ማለት ምንድን ነው? 100% ፐርፌክት አይደለም ማለት ነው። አዲስ ቴክኖሎጂ ሲመጣ እንኳን አዲስ ቴክኖሎጂ ይቀርና 10 ዓመትና 12 ዓመት የበረረም አውሮፕላን ወይም ቴክኖሎጂ ላይ የቆየ ነገር ቢኖር ኢንፑቶች ወስዶ ኮሬክሽኖች ይስተካከላሉ። ለዛ ነው ምንድን ነው የሚሉት ኤርወርዚነስ ዳይሬክቲቭ ይባላል። ኤዲዎች ይባላሉ። በረራን የሚከለክሉ ዶክመንቶች ናቸው። ካልተሰራ ስራው እንዳይበር የሚከለክሉ እነዚህ 10 ዓመት በኋላም ሊወጡ ይችላሉ። ምክንያቱም 10 ዓመት በኋላ ችግሮቹ ተገኝተው ማለት ነው። ከሴናሪዎች በኋላ ነው ኢምፕሩቭመንቶች የሚከናወኑ
ማሻሻያዎች የሚሰሩ
ማሻሻያዎች የሚመጡት አንዳንድ ወይም ደግሞ ገጠመኞች ከገጠሙ በኋላ ነው የሚስተካከለው።
ስለዚህ ያ የማስተካከል ነገር ቀድሞ እንዳሉት ለበረራ ብቁ ነው ተብሎ ጀቱ ተለቆም ቢሆን እንዲህ አይነት ዋጋ እስኪያስከፍል ድረስ ሊደርሱ የሚችሉ ክፍተቶች ሊኖሩ ይችላሉ ማለት ነው።
ከቴክኖሎጂው አንጻር ሊኖሩ ይችላሉ እና ይህን እንግዲህ አሁን ከሚመጣው የብላክ ቦክስ የተባለው ዲኤፍዲአር ወይም ቮይስ ሪከርደሮች ተወስደዋል
የመረጃ
ባል ነው የሚታወቁት። እነሱ እንግዲህ ከመጀመሪያው ጀምሮ ያሉትን ነገሮች የእያንዳንዱን እንቅስቃሴዎች የሚነግሩ ነው። ዲኤፍዲአር የተባለው የእያንዳንዱን እንቅስቃሴዎች ምን ተከናውኖ ነበረ የሚለውን ዲጂታል በሆነ መልኩ የሚያቀርብ ነው። ምን አክሽን እንደወሰደ ፓይለቱ በወሰደው አክሽን ውስጥ እያንዳንዱ ነገሮች ምን ምላሽ እንደሰጡ እቃዎቹ ራሳቸው ለታዘዙት ነገር ምን ምላሽ እንደሰጡ ሪፖርቱን የሚያወጣ ነው እና ከዛ መረዳት እንችላለን። ግን እንደ ቅድመ ትንበያ እንዳይሆንብኝ እንዳልኩት መሬት ላይ ካለ ከቴክኖሎጂ ባሻገር ከኛ ሰዎች ጋር እንትን ይኖራል ብዬ እንደማመን በጣም ይቸገራለሁ። ያሉትን ጥንቃቄዎች ስለማውቃቸው
ወይዘሮ ክበብ እስቲ ወደ እርስዎ መለስ ልበል። መቼም የበረራ አስተናጋጆች ስራ እጅግ በጣም ከባድ፣ እጅግ በጣም አድካሚ እንደሆነ ለማንም የተሰወረ አይደለም። በረራ ላይ ያላችሁ ከምትሰጡት አገልግሎት በተጨማሪ የምልልሱ ሁኔታ፣ የምታርፉበት፣ የምትሄዱበት ጉዞ፣ መንገዱ ራሱ አድካሚ እንደሆነ ይታወቃል። ዝም ብሎ መንገደኛ ራሱ ደክሞ የሚሄድበት ጉዞ ነው የበረራ ጉዞ። ከዛ በተረፈ በተለይ የኢትዮጵያ አየር መንገድ በበረራ ላይ ባለው መስተንግዶ ከብዙ አየር መንገዶች በበለጠ ሁኔታ የሚመሰገን የቤተሰብ አይነት ስሜት እንዲሰማው መንገደኛ የሚያደርግ መስተንግዶ እንዳለ ነው የሚታወቀው። ይህም ሆኖ እስከዚህ እስኪደርስ ድረስ ሕይወታችሁን ጭምር ለአደጋ አቅርባችሁ ነው የምትሰሩትና በረራ ላይ እያላችሁ ተሰምቷችሁ ያውቃል እንዲህ አይነት ሁኔታ ሊፈጠር ይችላል ብላችሁ የምትሰጉበት ጊዜ አለ?
አዎ ይኖራል። ብዙ ጊዜ ታስባለህ። በተለይ ቴክ ኦፍ ላይ ላንዲንግ ላይ አንዳንድ ጊዜ መጸለይም ሁኔታ ይኖራል። ታስበዋለህ እና ሁሌም የምታስበው ነገር ነው።
ለመሆኑ እርስዎ በኢትዮጵያ አየር መንገድ ባልደረባነት በቆዩበት ጊዜ እንደዚህ አይነት የደረሱ አጋጣሚዎች የሚያስታውሱት አለ? በቅርብ የነበረ
በቅርብ የማስታውሰው አደጋ ቤሩት ላይ በተከሰከሰ ጊዜ እኔ እዛው ሰራ ነበረ በሰዓቱ
አየር መንገድ ውስጥ
ኢትዮጵያ አየር መንገድ በምሰራ ሰዓት ነው። ቤሩት ላይ አክሲደንት ነበረ። እሱ የተፈጠረው እኔ እዛ እየሰራሁ ነው። እሱን በቅርብ አስታውሳለሁ።
በቅርብ የምታውቋቸው ባልደረቦቻችሁ አሉ? በግለሰብ ደረጃ የምታውቋቸው በዚህ የተጎዱ?
ያው በስራ ደረጃ አብሮ በመስራት አብሮ በመብረር ሳራን አውቃታለሁ እና በተጨማሪም ካፕቴን ያሬድን አብሬው በመብረር አውቀዋለሁ።
እንዴት ነበሩ እነዚህ ሰዎች?
በሚገርም ሁኔታ ሁለቱም እጅግ በጣም ጥሩ ሰዎች፣ በጣም ሰው አክባሪ፣ ትሁት የስራ ሰዎች ነበሩ። እንግዲህ እጅግ በጣም ያሳዝናል።
ከብቃት አኳያ ካፕቴን ያሬድ ሊጠረጥሯቸው የሚችሉበት ሁኔታ አለ?
እኔ እንግዲህ እንደማውቀው በፍጹም እንዲህ አይነት ብቻቸውን ብቻ ሳይሆን አብዛኛው የኢትዮጵያ አየር መንገድ ፓይለቶች እጅግ በጣም የተመሰገኑ በጣም በከፍተኛ ትሬኒንግ አልፈው ለዚህ የሚደርሱ ናቸውና ብዙ ጊዜ ዋናው አንደኛው በዓለም ዙሪያ ኢትዮጵያ አየር መንገድ የሚታወቅበት ሴፍቲ ሪካርድ ነው። ያ ደግሞ እንግዲህ
የደህንነት ታሪኩ ማለት ነው።
የደህንነት ታሪኩ አንዱ የሚታወቅበት እሱ ነው እና ያም ካለው ትሬኒንግ እና ከፓይለቶቹ ብቃት የተነሳ ነው ብዬ አምናለሁ። ያው የአየር መንገድ ሰራተኛ እጅግ ጠንካራ ሰራተኛ በብዙ ስልጠናዎች አልፎ የሚመጣ ነው እና በካፕቴን ያሬድ ብቃት ተማመናለሁ።
የኢትዮጵያ አየር መንገድ ምን ያህል ኃያል አቅም እንዳለው ምን ያህል ክብርና መታመንን እንዳፈራ ነው ይሄ በአሁኑ ጊዜ በዓለም አቀፍ ደረጃ እያየን ያለነው ሁኔታ የሚናገረው። ምርመራው ገና እየተጀመረ ነው ያለው፣ ምን እንደሚገኝ አይታወቅም። በዚህ ሁኔታ ውስጥ ግን የኢትዮጵያ አየር መንገድ ንብረት የሆነ ጄት ተከሰከሰ ተብሎ ሀገሮች ያንን ሞዴል አቆሙ። ዩናይትድ ስቴትስን ጨምሮ በፕሬዚደንት ደረጃ የተሰጠ የማገጃ ትዕዛዝ ወጣ። ቦይንግ ካሁን በኋላ ማሻሻያዎች እስኪደረጉ ድረስ አላቀርብም አለ። ይህንን ያህል አቅም የገነባ ይመስለኛል የኢትዮጵያ አየር መንገድ። ይህንን ያህል መታመንን ገንብቶ ዓለምን ያነቃነቀ አይመስላችሁም? አቶ ገነነ እስቲ እርስዎ ምን ያስባሉ? በዚህ
እስካሁን ባለን የበረራ ታሪክ ትልቅ ስምና ትልቅ ዝና አለን። አየር መንገዱ በዚህ ላይ በጣም ጠንካራ ሰራተኛ ነው ያለው። ፓይለቶቹም ቢሆኑ ዝም ብሎ በቀላሉ በውሽልሽል አልፎ ሹመትና እድገቱን አያገኝም። ረጅም ጊዜ እኔ ባለፍኩበት በኖርኩበት አየር መንገድ ወደ 33 ዓመት አገልግያለሁ። በዚህ እድሜ አንድ ካፕቴን ዝም ብሎ የሚወጣ አይደለም። ስንት መከራ አይቶ ስንት ፍዳ አይቶ ነው እዛ ቦታ ላይ የሚደርሰው። ያም መሰለኝ ጠንካራ ስራም መሰለኝ ለዚህ ያደረሰን። አሁን ለሲኤንኤን አይተሃል አይደለም? ሪቻርድ ኩዌስት ምንድን ነው ያለው? አንድን አውሮፕላን ጠይቀ ፌል ካደረገብህ የመጀመሪያ ምርጫ የኢትዮጵያ አየር መንገድ መሆን አለበት ነው ያለው። ያ ምን ያሳያል መሰለኝ? እስከ ዛሬ ጊዜ የረጅም ጉዟችንና ድካማችን ውጤት መሆኑን ያመለክታል። በዚህ በ73 ዓመት የበረራ ታሪኩ አንድም በኢትዮጵያ አየር መንገድ ፌሌልቲ የደረሰ አደጋ የለም። አንድ አደጋ እዚህ ለኛል ባህር ዳር ላይ በበርድ ስትራይክ የደረሰ አደጋ አለ።
አሞራዎች ኢንጂን ውስጥ ታጭቀው የወደቀ ጊዜ ማለት ነው።
ትክክል። ከዛ ቀጥሎ የቤይሩቱ ነው። የቤይሩቱንም አደጋ ሆዲቪዣው ነው አየር መንገዱ አምኖ የሚቀበለውም አይደለም። ከዛ ውጪ አየር መንገድ በታሪኩ በራሱ እና በሰራተኞቹ ወይም በካፕቴኖቹ ፌለሪቲ እስካሁን በዚህ 73 ዓመት የበረራ ታሪክ የደረሰ የለም።
አዎ፣ የኮሞሮስ አጋጣሚም እንደዚሁ ከሽብር ሁኔታ ጋር የተያያዘ ሆኖ ግን ሕይወት ሁሉ መትረፍ የቻለበት አጋጣሚ እንደነበረ እናስታውሳለን።
የካፕቴን ልዑል ታሪክ የምታየው ነው። እሱም ትልቅ ታሪክ፣ ያንንም ያህል እንኳን ገብቶ አትርፎ ተሸላሚ የሆነ ሰው ነው። ስለዚህ ያንን ያህል ትልቅ ግዙፍ ታሪክ ስላለ ያ ታሪካችንም ነው ሁላችንንም የሚጸጥተንና የምንተማመንበት አየር መንገድ በቀላሉ ራሱን ለአደጋ የሚሰጥም አይደለ፣ እስከ ዛሬም ሰጥቶ አያውቅም። ያ ነው ትልቅ። አሁን ደግሞ የበለጠ ሀዘናችን ያውም በዚች በአጭር ደቂቃ ወጥቶ በዚህ ፍጥነት ይህንን ያህል አደጋ ሲደርስ በጣም በጣም የእያንዳንዱን ሰራተኛም ሆነ የእያንዳንዱን ሞራላችንን የነካብን ደረሰው አደጋ።
አቶ ስመኝ ስቲርሶስ ከቴክኒክ አኳያ ከቴክኒክ ክፍሉ ባልደረባነቱ አኳያ እንዴት ነው የእኔን ጥያቄ የሚመለከቱት?
እንግዲህ ሁሉም ከቴክኒካል እውቀት አስቀድሞ የሚመጣው ነገር ዲሲፕሊን። ዲሲፕሊኑን የምትጀምረው ከትምህርት ቤት ነው። እኔ በተማርኩበት ዘመን ዲሲፕሊኑ በጣም ጠንካራ የሆነ እንደውም ብዙዎቹ የወታደር ቤት ነው እስከሚባል ድረስ ነው የነበረው እና ለስራዎች ሁሉ መጀመሪያ ከእውቀትም በፊት የሚመጣው ዲሲፕሊን ነው። የፓይለቶቹም ትሬኒንግ ሴንተር በዲሲፕሊን እዚህ ግባ ብለህ የምታማው ነገር አይደለም። ዲሲፕሊኑ ብዙ ነገር አስተምሮ ያልፋል። ብዙ ጊዜ እንደውም ከሚገርሚ ነገሮች በኢትዮጵያ አየር መንገድ ትሬኒንግ ወስደው ስራውን የጀመሩ ሰዎች በሰርተፍኬታቸው ጀርባ የተጻፈውን ቃል ኪዳን በአግባቡ የሚፈጽሙ ሰዎች ቢኖሩ የነሱ ናቸው ማለት እችላለሁ። ብዙውን ጊዜ በሕክምናም በተለያዩ ዲግሪዎችም ስትወስድ ከጀርባው ላይ የሚጻፉ ቃል ኪዳኖች አሉ። በተግባር ግን የምትተረጉምበት ቦታ ቢኖር እዛ መስሪያ ቤት ውስጥ ሰዎች ከሚያገኙት ጥቅም ባሻገር እሱን እርግፍ አድርገው ትተው በህሊናቸው ለስራቸውና ለመስሪያ ቤታቸው ወይም ለሀገራቸው በታማኝነት የሚሰሩበት ድርጅት ነው። ለብዙ ሰው የሚገርም ነው። ገብተህ ብታየው እዛ ግቢ ሰርቶ የሚያውቅ ሰው ተጣልቶ አጉረምርሞ የመጨረሻው ስራ ወደ ስራው ሲመለስ ግን ነገሮችን ሁሉ እንደ ቆዳ ገፎ ጥሎ ወደ ነበረበት ቦታ የሚመለስ ነው። ችግሮች እንኳን ቢኖሩበትም ስራውን በሚያስተጓጉል መልኩ አይፈጽመውም። ሲቆረቆር ተክቶ ሲሰራ ነው የምትለው። ከዛ በተጨማሪ በቴክኒክ ክፍሉም ሃንድስ ኦን ፕራክቲስ የሚባል ነገር አለ። ብዙ የቴክኒክ ስኩሎች ይኖራሉ በአለም ደረጃ። በኢትዮጵያ አየር መንገድ ግን ስትመጣ በቴክኒክ ክፍሉ እቃውን ነፍተህ ነው የምትማረው፣ ይዘህ ነው የምትማረው። በቲዮሪ 100 ሰዓት ሊፈጅብህ ይችላል ትምህርት፣ በተግባር ሲሆን ግን በአንድ ሰዓትም ልትጨርስ ይችላል። በአንድ ሰዓት የሚጨርሰውን የተግባር ትምህርት በቲዮሪ ከሆነ ግን 100 ሰዓት ሊፈጅብህ ይችላል ቪዥዋላይዝ እስክታደርገው ድረስ። እሱም ሆኖ ፐርፌክት አያመጣህም። እዚህ ግን ሁሉም ነገር አጠገብህ ስላለ በብቃትና በዲሲፕሊን ነው የምትማረው። የፓይለት ትሬኒንግ ስኩሉም እንደዚሁ በብቃት በከፍተኛ ዲሲፕሊን ስለሚማሩ እያንዳንዷን ነገር በጥንቃቄ ነው የሚሰጡ። ወካራውንድ የምንለው ወደ በረራ ክፍል ከመግባታቸው በፊት ዞር ያገባውን ከቴክኒሽያኑ በተጨማሪ ቴክኒሽያኑ ወይም የጥገና ባለሙያው መጀመሪያ አውሮፕላኑን ከማስረከቡ በፊት ዞር ያገባውን አይቶ ንጹህ ነው የአውሮፕላን ለአየር ላይ ብቁ ነው ይላል፣ ለመብረር ብቁ ነው አስተማማኝ ነው ብሎ ይፈርማል። ከሱ በተጨማሪ ግን ክሮም ራሱ ካፕቴኑ መጥቶ ዙሪያ ገባውን ማየት አለበት። ይሄ ደብል አይ የምንለው ነው እኛ፣ ሁለት አይነት ሁለት የተለያዩ አይኖች ማለት ነው። አንዱ የሳተውን ሌላኛው እንዲያገኘው ነው። የየራሳቸውን በራሳቸው መስፈርት ይመዝናሉ፣ ዙሪያ ገባቸውን ያያሉ። ካዩ በኋላ ነው እንደገና የምንፈራረመው ማለት ነው። ያ ምን ያህል ጥንቃቄ እንደሚወሰድ ነው። በእርግጥ የኤርላይን ኢንዱስትሪ ዲሲፕሊን ነው ይሄ። ከዛ በተጨማሪ ግን ለሙያቸው ታማኝ የሆኑ ሰራተኞች ያሉበት ነው። በማንኛውም ችግር ውስጥ ቢሆኑ እንኳን ለስራቸው እንቅፋት የሚሆን ስሜት ውስጥ ሆነው የማይሰሩ ሰራተኞች እና በቴክኒክም ከመነሳቱ በፊት በቂ ምርመራ ተደርጎለት ነው የሚነሳው። ካፕቴኖቹም በብቃታቸው የምታማቸው ነገር አይደለም።
ወይዘሮ ክበበ መሶስ ምንድን ነው የሚያስቡት?
አየር መንገዱ ከ73 ዓመት በላይ አገልግሏል እና በዚህ የአገልግሎት ዘመኑ እጅግ በጣም ጠንካራ የሆነ ማኔጅመንት ሲወርድ ሲዋረድ የመጣ የጠነከረ ማኔጅመንት ያለው እና ከዛ በተጨማሪ ግን የድርጅቱ የጀርባ አጥንት የሆኑ እጅግ በጣም ጠንካራ ሰራተኞች ከራሳቸው የግል ጥቅም የድርጅቱን የሚያስቀድሙ ሰራተኞች ያሉት በጣም ጠንካራዎች። በተጨማሪ ምንድን ነው የአየር መንገድ አንዱ የስልጠና መንገድ ሰራተኞቹ አገር ውስጥ ብቻ ሳይሆን በዓለም ደረጃ ኮምፒተንት የሆኑ ሰራተኞች ነው ትሬን አድርጎ የሚያፈራው።
ብቃት ያላቸው
የሆኑ ሰራተኞች ነው ትሬን አድርጎ እያወጣ ያለው እና
ኢትዮጵያውያንን ብቻ ሳይሆን ለሌሎችም ሀገሮች በተለይ ደግሞ ለአፍሪካ ሀገሮች የስልጠና አገልግሎት እየሰጠም አየር መንገድ ነው።
አዎ በትክክል ይሰጣል። እና ስለ አየር መንገዱ ብቃትና ደረጃ ምንም የምትለው ነገር አይደለም። ያለ በደንብ የሚታወቅ በዓለም ደረጃ በደንብ ሬቲንጉም ጥሩ ሬቲንግ ያለው አየር መንገድ ነው።
ወይዘሮ ክበበ ጌራ ወርቅ፣ አቶ ገነና አበበ እንደዚሁም አቶ ስመኝ ይፍሩ ስለ ጊዜያችሁ በጣም አድርጌ አመሰግናለሁ። መታሰቢያ ዝግጅታችሁ፣ ጸሎታችሁ የተሳካ እንዲሆን እመኛለሁኝ። ሐዘኔን በድጋሚ ገልጻለሁኝ። በሌሎች አጋጣሚዎች ግን ስለ ስራችሁ፣ ስለ አቪዬሽን፣ ስለ በረራ ከሶስታችሁም ጋር እንደገና መለሳለሁኝ። ሰፋ አድርገን እነጋገራለን፣ ሌሎችም የቴክኒክ ጉዳዮችን፣ የስራ የአገልግሎት ጉዳዮችን። ለዛሬ ግን እግዚአብሔር ይስጥልኝ፣ እግዚአብሔር ያጽናችሁ።
በጣም እናመሰግናለን። እግዚአብሔር ይስጥልን። መጨረሻ ማለት የምፈልገው በዚህ አደጋ ህይወታቸውን ያጡ ሰዎች ቤተሰቦችን፣ ወዳጆችን መጽናናትን እግዚአብሔር ይስጣችሁ ላለው በተጨማሪ ነፍሳቸውን ላጡ የስራ ባልደረቦቻችንና መንገደኞቻችን እግዚአብሔር ነፍሳችሁን በአጸደ ገነቱ ያውለው ለማለት ፈልጌ ነው። አመሰግናለሁ በጣም።
እግዚአብሔር ይስጥልኝ። ደህና
አመሰግናለን። አሜን።
አድማጮች፣ ዜናውን ስንጀምር እንደገለጽ ነው ኢትዮጵያ ውስጥ በብዙ ሺህ የሚቆጠሩ ሰዎች ባለፈው እሁድ በተከሰከሰው አይሮፕላን አደጋ ለሞቱት ዜጎች በተደረገው ስነ ስርዓት ተገኝተዋል። በመንገዶች ላይ ብሔራዊ ባንዲራ የለበሱ 17 ባዶ የሬሳ ሳጥኖችን አጅበው ታይተዋል። አንዳንድ የሙታኑ ቤተሰቦች በሐዘን ራሳቸውን ስተዋል ሲል አሶሺየትድ ፕሬስ የዜና አገልግሎት ዘግቧል። ሰለሞን አባተ ዝርዝር ዘገባ ያቀርብልናል።
መንፈስ የሚንጥ ልብ የሚሰብር የሐዘን ሥርዓት ኢትዮጵያ ልክ የዛሬ ሳምንት ከጠዋቱ 2 ሰዓት ከ38 ደቂቃ ላይ ከአዲስ አበባ ቦሌ ዓለም አቀፍ አይሮፕላን ጣቢያ በበረራ ቁጥር ኢቲ 302 በተነሳው ቦይንግ 737 ማክስ 8 ጄት ውስጥ ለነበሩ ዜጎቿ ተምሳሌት እንዲሆኑ በውስጣቸው አስከሬን ያላረፈ 17 ሳጥኖችን ባንዲራዋን አልብሳ ሸኝታለች። ለቆመም እርም ማውጫ ላለፉትም ክብር እንዲሆን አይሮፕላኑ ከወደቀበት ቦታ በተቆነጠረ አፈር የተሞሉ 157 ጥቅሎችን በ36 ሀገሮች ውስጥ ላሉ ለሚወዷቸው ለዘመድ አዝማድም ቀርበዋል። ብዙ ቤተሰቦችና ጓደኞችም ዛሬም በአደጋው ስፍራ ላይ ተገኝተው አልቅሰዋል፣ አስበዋቸዋል። በአደጋው ያለፉትን አስከሬኖች መርምሮ ማን እንደነበሩ ለመለየት የተጀመረው ሥራ ብዙ ጊዜ ይፈጃል ተብሏል። ዛሬ በቦሌ ዓለም አቀፍ አይሮፕላን ጣቢያ ላይ የወጡ የኢትዮጵያ የበረራና ከበረራ ጋር የተያያዙ ዘርፎች ላይ የተሰማሩ ሁሉ ስለ ስምንቱ ባልደረቦቻቸው ክብር አበባዎችን ይዘው ሐዘናቸውን ገልጸዋል። የሐዘንና የጸሎት ሥነ ሥርዓቶች በዓለም ዙሪያ ባሉ ኢትዮጵያውያን ዘንድም በተለያዩ ክንዋኔዎች እየተካሄዱ ናቸው። ቤተ ክርስቲያን እያዘነች እየጸለየች ነው። በየመስጅዱ ሶላተል ጋይብ ተከናውኗል። የዋሽንግተን ዲሲና አካባቢዋ ሊቀ ጳጳስ ብፁዕ አቡነ ፋኑኤልን ከጥቂት ደቂቃዎች በፊት አገኘቻቸው ነበር።
በመጀመሪያ በመላው ኢትዮጵያና ከኢትዮጵያም ውጭ ያላችሁ ወገኖቼ ኢትዮጵያውያን በሙሉ እንደምን አላችሁ? ሰላም እግዚአብሔር በያላችሁበት ይብዛላችሁ። እንግዲህ አቶ ሰሎሞን፣ አሁን ይሄ የተፈጠረው ከባድ ሐዘን ያው የዛሬ ሳምንት መጋቢት አንድ ቀን በቅዳሴ ላይ ያለን ነው መልእክቱ የደረሰን። እጅግ በጣም በጣም የሚዘገንንና መላ ኢትዮጵያውያንን ብቻም ሳይሆን የዓለምን ሕዝብ ሁሉ ያሳዘነ ከባድ ሐዘን ነው። እኛ ያ ወዲያው እንደሰማን ከቅዳሴ እንደወጣን የጸሎተ ፍትሐት አድርገናል፣ በጸሎት አስበናል። እንዲሁም ደግሞ በሌሎችም አብያተ ክርስቲያናት እንዲደረግ ወዲያው በስልክ መልእክት በመለዋወጥ ጸሎት እንዲደረግ አድርገናል። አሁን ደግሞ ዛሬ በሁሉም አብያተ ክርስቲያናት እኛ ኦርቶዶክሳውያን ያለነው በአብይ ጾም ላይ በመሆኑ በዚሁ በጾሙ ሙታኑን እንድናስባቸው እግዚአብሔር ነፍሶቻቸውን እንዲምር ለቤተሰቡ ለመላ ኢትዮጵያውያን መጽናናትን እንዲሰጥ ጸሎተ ምሕላ ተካሂዷል። የሞቱትን ወገኖቻችን በማሰብ ብቻም ሳይሆን በጠቅላላ በአሁኑ ሰዓት ባለው በሀገራችን ላይ ባለው ሁኔታ ሁሉ በርስ በርስ ያለው መለያየት፣ መፈናቀል፣ በሀገር ውስጥ ያለውን ስደት በማስመልከት እግዚአብሔር ፊቱን እንዲመልስልን ምሕረት እንዲያደርግልን ምሕላ አድርገናል። ያው በዚህኛው ሀዘን ግን በእጅጉ አዝነናል። የደረሰብን መከራ ከባድ ነው። ይህን ሁሉም ነገር ያለ እግዚአብሔር ፈቃድ አይከናወንም እና እግዚአብሔር ደግሞ ቀሪውን ቤተሰቦቻቸውን እንዲያጽናና እንዲባርክ ከእንዲህ ያለ መከራ እና ፈተና ሀገራችን ህዝባችንን እንዲጠብቅልን ጸሎት ተካሂዷል። ዛሬም ተካሂዷል። በቀጣይም ይሄ ጸሎት ይቀጥላል። ዛሬም ከሰዓት በኋላ በዚሁ በኢትዮጵያ ኮሚኒቲ የኢትዮጵያ አየር መንገድ ማህበር ባዘጋጀውም ጸሎት ላይ ተገኝተን ህዝባችንን እናጽናናለን ብለን እየጠበቅን ነው።
በሁሉም ቦታ ያሉ ኢትዮጵያውያን ሙስሊሞችም ሰሞኑን እንዲሁ ጸሎት ላይ ናቸው። ወደ አዲስ አበባም ደውዬ የተቋም መስጂድ ኢማም የሆኑትን ኡስታዝ ካሚል ሸምሱን ማምሻውን አነጋግሬያለሁ።
ይህ ሰላት ያው እና ጥሪ በሁሉ መቅጣጫ ተላልፎ በድንገት አውሮፕላን አደጋ ለሞቱ ወገኖቻችን ሰላት ረስል እንዲሰግድ ጥሪ ተላልፈዋል። ብዙ መስጂዶች ላይ ተሰግደዋል። እኔ የምመራው መስጂድ ላይ ግን ያኔ ራሴ ነኝ ያሳይበልኩኝ። በሁሉ መስጂዶች ላይ ተካሄደው አንዳንድ እነዚህ የሟች ቤተሰቦች በተለይ የታወቁት የአብራሪዎቹ ሁለቱ አብራሪዎች ሙስሊሞች መሆናቸው የእነሱ ጓደኞች እና እነሱ ቤተሰቦች በተለያየ አቅጣጫ አሁን እዚህ ልጆቻችንን ወንድሞቻችንን በአካል አግኝተው ተናዛቸው ላይ ወይም ሬሳቸው ላይ መስገድ ስላልቻለን ቢያንስ ልናደርግላቸው የምንችለው ነገር ራኤድ የሚባል አለ። ሰው ለምሳሌ ሩቅ ሀገር ሆኖ በቀጥታ በጀናዛ ላይ ወይም በሬሳ ላይ መስገድ ካልቻለ የሩቅ ሰላት ወይም በሩቅ በሟች ላይ የሚዘገድ ሰላት ስነስርዓት አለ። ሰላተል ጋኢብ ማለት ነው። ሶሻል ሚዲያ ስተላለፍ ያው በእለቱ እኔ ድርጊት እንደማነሳስች ቁጥባ ማለት የጅማ ድስቁ ማለት ነው። ሰው ከዚህ ምን ይማራል? ከእንዲህ አይነት አደጋ በየቦታው የሚከሰቱ አደጋዎች ሰው ምን መማር አለበት የሚለውን ትምህርት አስተምሬ ሰላት ጅማ ከሰገድኩኝ በኋላ እነዚህ ሟቾች ላይ እንድንሰግድ ምንም በማምራት ራት ያሰገድኩኝ ማለት ነው። ሰላት ጋኢብ
የኢትዮጵያ አየር መንገድ የቀድሞ ሰራተኞች ቨርጂኒያ በሚገኘው የኢትዮጵያውያን ልማት ማኅበረሰብ ድርጅት ውስጥ ለመጪዎቹ 2 ሰዓታት የሚቆይ የሐዘንና የጸሎት ሥነ ሥርዓት እያካሄዱ ነው። ከአስተባባሪዎቿ አንዷ የሆኑትን ወይዘሮ ክበበ ጌራ ወርቅን ከጥቂት ደቂቃዎች በፊት አግኝቻለሁ።
ፕሮግራሙ የተዘጋጀው በአጠቃላይ በቀድሞ የአየር መንገድ ሰራተኞች ነው። የሚኖረው ፕሮግራም የሃይማኖት አባቶች አሉ። ከኦርቶዶክስ፣ ከሙስሊም እና ከፕሮቴስታንት የሃይማኖት አባቶች ታይተናል። ሌላ ያው አጭር የህይወት ታሪክ ይኖራል። ከዛ በተጨማሪ ግጥሞች ይኖሩናል። 1-3-4 ግጥሞች ይኖሩናል። ጸሎት ይደረጋል እና የሚናገሩ ሰዎች ይኖራሉ። አንደኛው የኢትዮጵያ ኮሚኒቲ የኢትዮጵያ ማህበረሰብ በአርሊንግተን ዳይሬክተር ዶክተር ፀሐዬ ንግግር ያደርጋሉ። ከዛም የአየር መንገዱ ሰራተኞች ንግግር ያደርጋሉ። የሻማ ስነ ስርዓት አለን። ጸሎት ተደርጎ ለሲማር ብለን እንተጋለን ፕሮግራሙ ማለት ነው።
ከወደቀው አይሮፕላን ውስጥ የተገኙት ሁለት መረጃ መዝጋቢ ሳጥኖች ለፈረንሳይ ባለሙያዎች ከተሰጡ በኋላ አንዱን ከፍተው መረጃውን ማቃዳት መቻላቸውን ተናግረዋል። የተገኘው መረጃ ቅጂም ለኢትዮጵያው የምርመራ ቢሮ ዛሬ መሰጠቱን ፈረንሳውያኑ መርማሪዎች ተናግረዋል። የማጣራቱ ስራ ዛሬ መቀጠሉ ቢታወቅም እስካሁን የወጣ ዝርዝር መረጃ የለም።
አድማጮች ፕሮግራማችን ወደ መደበኛው ጊዜ ይመለሳል።
ከኢትዮጵያ አየር መንገድ የቀድሞ የረጅም ዓመታት አብራሪ ጋር የተደረገ ውይይት።
ቢሾፍቱ ላይ በደረሰው የአውሮፕላን አደጋ እጅግ እያዘኑ መሆናቸውን ከገለጹ ኢትዮጵያውያንና የአየር መንገዱ ቤተሰቦች መካከል ካፒቴን አንተሁነኝ ሞገስን በአደጋው ማግስት አነጋግረናቸው ነበር። ካፒቴን አንተሁነኝ ልጆቼንና ጓደኞቼን አጣሁ እያሉ ነበር የመረረ ሐዘን ውስጥ መሆናቸውን የተናገሩት። ሰለሞን አባተ ከካፒቴን አንተሁነኝ ጋር የኢትዮጵያ አየር መንገድንና በረራን በአጠቃላይ የሚመለከቱ ሌሎች ጉዳዮችን አንስቶ በስፋት ተወያይተዋል። ቀጥሎ ይቀርባል።
ካፕቴን አንተሁነኝ በኢትዮጵያ አየር መንገድ ውስጥ ለምን ያህል ጊዜ አገልግለዋል? በምን ደረጃዎች አገልግለዋል?
እኔ በብዙ አመት አገልግያለሁ። በ39 አመት ነው ያገለገሉት። በ1980 ዓ.ም ነው አየር መንገድ ጆይን ያደረኩት።
በአውሮፓ አቆጣጠር
እና በ2017 ህዳር አካባቢ ጨርሼ ወጥቻለሁኝ። የዛሬ አመት አካባቢ ማለት ነው።
በጡረታ ነው የወጡት?
ጡረታ ነው የወጣ።
ምን ሰርተዋል? ኢትዮጵያ አየር መንገድ ውስጥ ምን ኃላፊነቶች ነበሩት?
አየር መንገድ ከታች እስከ ላይ ነበርኩ። ለዚህ ሁሉ አመት የደምል ዲሲትሪ ነበር የዶሜስቲክ የምንበርበት አውሮፕላን እና እዛ ነበር የሀገር ውስጥ በረራው የሚበረረው። ከዛ ጀምሮ እስካሁን እስከ ሌተስ አውሮፕላኖች ድረስ በር ያለ በጣም ብዙ ናቸው እና እግዚአብሔር ይመስገን። አሁን ግን ወጥቼ የምሰማው ወስማ በጣም ዘገነኔ ነው የምነግርህ። በጣም አዝኛለሁ። በጣም
አንዳንዶቹን እስቲ ይጥቀሱልኝ። እርስዎ ካበረሯቸው አይሮፕላኖች ከግዝፈታቸውም አኳያ ከውስብስብነታቸውም አኳያ
ዲሲትሪ አልኩ። ከዚያ ቀጥሎ 727 የሚባሉ ነበሩ። 767 የተኳቸው እዛ በፊት አራት ሞተር የነበራቸው እና ኢትዮጵያን ኤርላይንስ 720 የመንገደኛ 707 ካርጎ አርጎ ይጠቀም ነበረ። እነሱን ፍላይት ኢንጂነር ሆኛለሁ፣ እነሱ ላይ ኮፓይለት ሆኛለሁ። ከዚያ በኋላ ደግሞ ዳሽ 6 የምትባል ትንሽ አውሮፕላን ለሷ ካፕቴን ሆኜ ነበር። እንደገና ደግሞ ATR-42 የምትባል የኢሮፕያን ሜድ ኤርክራፍት አውሮፕላን ነበረች።
ሀገር ውስጥ በረራ
ATR-42ን ታውቃታለህ?
አሁን በሀገር ውስጥ በረራ ላይ የነበረች
42 ATR-42 የተባለችው 42 ስለምትይ ነው። ግን እስከ 52 ይዙም ነበሩ። ከዛ ደግሞ ATR-72 የሚባሉ ደግሞ ነበሩ። እኛ አላመጣናቸውም። 72 እና ከዛ በላይ የሚይዙ ማለት ነው። ብዙ ጊዜ ግሪኮች ይበሯቸዋል። እነሱም
እነዚህ የፈረንሳይ ጄቶች ናቸው
እና የፈረንሳይ ናቸው። ከዛ ቀጥሎ 737-200 የሚባል ነበር። 737 በጣም ኦልድ ታይፕ ነው። 737 አሁን አድቫንስድ እየሆነ 800-900 እያለ እንዲያውም 800 ማክስ ምናምን እያለ መጥቶ አሁን ኦልሞስት 757 እና 767 የሚተካ አይነት አውሮፕላን ሆኖ ነው። እንግዲህ ይሄኛው በጣም አድቫንስ የሆነው 737 ነው፣ ያውም ክራሽ ያደረገው እና እኔ ከዛ ከ737-200 እንደገና ወደ 767-757 ካፕቴን እነሱን አድርጌ ግዳጅን ተወጥቼ ጨርሻለሁ ነው የምነግርህ።
አሁን ምን እየሰሩ ነው?
አሁን ጡረታን እያጣጣምኩ ነው።
በጣም ጥሩ ነው። እንግዲህ ካፕቴን አንተሁነኝ የኢትዮጵያ አየር መንገድን ሁሉንም ወጣ ገባውን ሊያውቁ ይችላሉ ከሚባሉ ሰዎች አንዱ እርስዎ ነዎት። በሁሉም ዘርፍና ይበሩ በነበረበት ጊዜ ከጥገና ጋር በተያያዘ ከአይሮፕላኖቹ እየዘመኑ መሄድ ጋር በተያያዘ የሚያድርቦት ስጋት አልነበረም?
አየር መንገዱ በአጭር ጊዜ ውስጥ ትልቅ እድገት ለማሳየት የሞከረበት ጊዜ ነበርኩ። መጨረሻው አካባቢ በተለይ ልወጣ ትንሽ ጊዜ ሲቀረኝ ለምሳሌ 10 ዓመት 15 ዓመት ምናምን እያለ ሲሄድ በጣም ፍጥነቱ የእድገት ፍጥነቱ ከነበረኝ በተለይ ነው እድሜ ትንሽ በዛ ያለ ስለሆነ ሊያስፈራኝ ይችላል። ምክንያቱም ሁልጊዜ ጉሮሮ የሚውጠውን እጅ መጥነዋል ይባላል እና ከምትችለው በላይ አድጋለሁ ስትል ዊሪ ኤምቲዩ ሊበዛ ይችላል ኦፍኮርስ። እና ለእኔ እንደ ወጣቶች ያንን እድገት ይህና ላክሴፕት ማላረግበት ጊዜ አለ ኦፍኮርስ። ግን ወጣቶች ደግሞ አክሴፕት አድርገውት ይኸው እዚህ ደርሰዋል። እድገቱ በጣም ከባድ ነው የአየር መንገዱ።
ይሄ የሚሉት ከራሱ አቅም አኳያ ነው እያሉ ያሉት ወይስ አየር መንገዱ ከአቅሙ በላይ እየሮጠ ነው እያደግ የተንሰራፋ ነው እያሉኝ ያሉት?
ያው ስለ እኔ አልነበረም የምናወራው፣ ስለ አየር መንገዱ አይደለም
እኮ። ግልጽ ለማድረግ ፈልጌ ነው።
እና ምንድን ነው በጣም ፍጥነቱ ከባድ ነበረ፣ የእድገቱ ፍጥነት እና ፍሊቱ እየበዛ ሄደ፣ ሰው እየበዛ ሄደ። ከጥቂት ጊዜ በፊት እኮ የኢትዮጵያ አየር መንገድ አጠቃላይ ሰራተኛው ብዛቱ 5000 ብቻ ነበር። አሁን ወደ 16-17 ሺህ ሳይደርስ አይቀርም። ሜቢ መዛ በላይ ሊሆን ይችላል። ይሄ ቀላል አይመስልም። በጣም ከባድ እድገት ነው። እኛ 5-6 አውሮፕላን ነበር የምናውቀው፣ አሁን 100 ወይም ከዛ በላይ ሊሆን ይችላል። እና ያ እድገት ደስ ይላል፣ በጣም ነው ደስ የሚለው። ግን ለእንደኛ አይነት ፖሊሽ ትንሽ ከባድ ነበረ። እና አሁን ያ እድገት ደግሞ ያመጣው ስህተት ብዙም ያለ አይመስለኝም። ያው ቴክኖሎጂ አደግ ካላደግ ፌል ካረገ ቴክኖሎጂ ያው ፌል ያደርጋል። እና አሁን የሚመስለኝ እኔ የእድገቱ ምክንያት አይመስለኝም ይሄ የአውሮፕላኑ አደጋውም ሆነ ምን። ግን እድገቱ ከነበርኩበት ስታየው አስፈሪ ነበር።
ከካፕተን አንተ ሁነኝ ሞገስ ጋር ያደረግነው ውይይት ቀጣይ ክፍል በነገው ምሽት ይቀጥላል። አመሰግናቸዋለሁኝ ለዛሬው። ሙሉውን ከዌብሳይታችንና ከፌስቡክ ገጻችን ያዳምጡ። ተከታዩም ዝግጅት ቀደም ሲል ካደመጣችኋቸው ቅንብሮች ጋር የተያያዘ ነው። ኢቲ 302 ላይ ከደረሰው አደጋ ጋር ተያይዞ ኬንያም እንደዚሁ ብዙ ጉዳት ከደረሰባቸው ሀገሮች መካከል አንዷ ነች።
32
ዜጎቿ ናቸው ያለቁባት። እንደዚሁም ወደዛው ደግሞ ለሌላ ስብሰባም
ይሄዱ
የነበሩ የተባበሩት መንግስታት ድርጅት ሰራተኞች፣ ሌሎችም ብዙ መንገደኞች እንደዚሁ
ጉባኤ ነበር እና ለዛ ጉባኤ ለማዘጋጀት በተለይ ከፈረንሳይ መንግስትና የዓለም ባንክ ጋር በመተባበር እዛ ናይሮቢ ውስጥ የተዘጋጀ ሐሙስ ዕለት ነው እንደውም የተካሄደው ከትላንት በስቲያ ያንንም ጉባኤ ለማዘጋጀት የሄዱ 9 የፈረንሳይ ዜግነት ያላቸው ሞተዋል እና እነሱም ሰራተኞች አሉበት እና
ኬንያ ብዙውን ጉዳት ካስተናገዱት ሀገሮች አንዷ ነች። ኬንያ ውስጥ አዲስ የኢትዮጵያ አምባሳደር መለስ ዓለም ይገኛሉ። ጽዮን አንቺ ነሽ ያነጋገርሻቸው አቶ መለስን፣ ሌሎችም እንደዚሁ ያነጋገርሻቸው ሰዎች አሉ እና እስቲ ላንቺ ልልቀቃውን አየሩ።
አዎ ሰለሞን በጣም አመሰግናለሁ። እንግዲህ አቶ መለስ ዓለም የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ ነበሩ።
በነገራችን ላይ አቶ መለስ ኬንያን በደንብ ያውቋታል፣ ምክንያቱም እዛው ሚኒስትር ነበሩ
ኬንያ ውስጥ በኢትዮጵያ ኤምባሲ ውስጥ ይሰሩ ነበር እና ወደ እሳቸው እንዳጋጣሚ ወደ እሳቸው የደወልኩት አዲስ የሹመት ደብዳቤ ይዘው ወደ ኬንያ አምርተው ነበርና ማክሰኞ ቀን ያም ደግሞ በኢትዮጵያ ውጭ ጉዳይ መስሪያ ቤት ፎቶ ተለጥፎ ነበር። ነጭ በነጭ ለብሰው ጭራ ይዘው ከኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር ይነጋገሩ ነበርና ይሄ ወቅት የሀዘን ወቅት ስለነበረ ኬንያችም 32 ዜጎችን ያጡበት ስለነበረ እንዴት ነው በዚህ የሀዘን ጊዜ እንዴት ነው የኬንያ አዲስ የአምባሳደር ሹመትን ያስተናገዱት ብዬ ነበር የደወልኩላቸው። በሐሙስ ምሽት ዝግጅታችን ትንሽ ቀንጨብ አድርገን አሰምተናልና እሳቸው እንደው ምን አሉ፣ ከእናታቸው በተደወለላቸው የስልክ ጥሪ ምክንያት ለሁለት ሰዓት ለቀጣዩ በማሻገራቸው ምክንያት ህይወታቸው እንደተረፈ ገለጹልን። እንደው በአጠቃላይ
ዜና ነው፣ መልካም ዜና ነው። አምባሳደር መለስ በዚህ ሁኔታ ተረፉ። የናይጄሪያ ደግሞ አንድ አምባሳደር ሞተዋል፣
እዛው አውሮፕላን ላይ ሞተዋል። በጣም የሚገርመው ሌላ ደግሞ ትላንትና እንደዚሁ አንዲት እናት እንደውም ለብዙ ሰዎች ማስተማሪያ የሚሆን መልእክት የተናገረች እናት እኛም በጣቢያችን ላይ ተላልፏል። እሷ ደግሞ ልጇ የ27 ዓመት ልጇ ወደ ኬንያ ወደ እሷ እንዲመጣ ትኬት ቆርጣ ልካለት ለቅዳሜ ነበር የተላከለት። ቅዳሜ ዕለት በማርፈዱ ምክንያት ትኬቱ ለእሁድ ተራዘመ እና እሁድ እዛ አውሮፕላን ውስጥ ገብቶ ህይወቱ አለፈ። እና እንደዚህ አይነት አጋጣሚዎች አሉ። እስቲ አቶ መለስ አለምንም ስለ እዚህ አውሮፕላንም ስለ ጭራውም ጠይቀናቸዋል እና የጭራ ዲፕሎማሲ አካሂጃለሁ ብለዋል። እስቲ
እንኳን ከአደጋው አተረፉት አምባሳደር መለስ አለም እና እስቲ ወደ አንቺና ወደ
እንዴት አተረፉት የሚለውን ጥያቄ አንስችላቸዋለሁ። ከመልሳቸውን ጀምር።
እንግዲህ በግል ጉዳይ ላይ ብዙም ዝርዝር መግባት አልፈልግም፣ ግን ከነሳሽው ዘንድ አጋጣሚ ሆኖ ይሄ ችግር የተከሰተበት ቀን ነው እኔም ኬንያ የመጣሁት። በጠዋቱ አውሮፕላን ማለትም ችግር በገጠመው አውሮፕላን ለመሳፈር ፕሮግራም ይዤ ስለ ሀገር ሄጄ እናቴንም ስላላየኋት አሁን ደግሞ ተልእኮ ከሰጥቶኝ ሰው ሀገር ስለሆነ የሚሄደው መቼ እንደምመለስም በእርግጠኝነት ስለማላቅ ወላጆቻችን ይላሉ መንገደኛ ነውን ነገር አያውቅም ይላሉ እና እኔም እዛ እንኳን መሄድ ያቅተኝ ዝም ብዬ ተመናፍቅ ወደ አዲስ አበባ ትምጣ ብዬ እናቴን ከሻሸመኔ ወደ አዲስ አበባ መጥተዋት እናቴ በመምጣቷ ምክንያት የነበረኝን የጠዋት ጉዞ በሁለት ሰዓት አራዘምኩት ማለት ነው። እንግዲህ ያጋጠመ ሆነ የፈጣሪ ጉዳይ ነው። ከዚህ በፊት ብዙ ቦታ ሄጃለሁ። እንደዚህ አይነት አደጋ አታስብም። አውሮፕላን ሲገባ ትሳፈራለህ፣ ትሄዳለህ። ስለዚህ በሁለት ሰዓት ተራዘመ። የአምስት ሰዓት በረራ ላይ አውሮፕላን ከገባን በኋላ ችግር እንደደረሰ ሰማሁን። እውነት ለመናገር መደናገጤ አልቀረም። ቤተሰብ ከኔ ጋር ስለነበር አውሮፕላን አካባቢ የነበሩ አንዳንድ ሰዎች ቤተሰቦቻቸው ይደውሉላቸው ስለነበር አንዳንዶቹ ወርደዋል፣ አንሄድም በቃ በዚህ መስመር ብለው።
እርስዎ ለምን አልወረዱም
እንዴ? ይሁን እንዴት ወርዳለሁ? ለምን ወርዳለሁ? እኔ አብራራዋለሁ፣ ግን ማን እንዳለው ባላስታውስም ጀግና ሰው ማን ነው ቢሉ ፈሪ ይላሉ። እኔ አልፈራሁም ወይም ቢያንስ አልተደናገጥኩም ብል እውነቱን አልተናገርኩም ማለት ነው። ይሁን እንጂ እንዴት አድርጌ ወርዳለሁ? አንደኛ የዲፕሎማሲ ስራ እኮ ከወታደር ስራ ጋር ተቀራራቢ ነው። አገርህን በጣም አደገኛ በሆነ ሁኔታ ውስጥ፣ የጸጥታ ሁኔታው ሳይቀር አሳሳቢ በሁኔታ ውስጥ የምታገለግልበት ሙያ ነው። በከፋ የጸጥታ ሁኔታ ውስጥ የሚያገለግሉ እኮ ኢትዮጵያን ዲፕሎማቶች አሉ፣ ፈንጅ በሚፈነዳበት ቦምብ በሚፈነዳበት እና ከኔ ከነሱ የተለየ ነፍስ የለኝም። ሁለተኛ ትልቅ አገራዊ ተልእኮ ተሰጥቶኛል፣ ትልቅ ኃላፊነት ተጥሎብኛል። ደብዳቤ ይዤ ሸብረክ ማለት አልችልም። የኢትዮጵያ ባንዲራ ይዣለሁ፣ የሀገሬን ባንዲራ ይዣለሁ። ሀገሬን ወክዬ ነው የሚሄደው፣ ይህንን ትልቅ ህዝብ ወክዬ ነው የሚሄደው። ይሄ መደበኛ ደብዳቤም አይደለም። የተለመደ አምባሳደር ሆኜ ስሹም የኢትዮጵያ አምባሳደር ሆኜ ቃለ መሐላ ፈጽሜያለሁ። የሀገሬ ተወካይ ነኝ ብዬ አስባለሁ። ሆኜም በሁሉም አይነት ሁኔታ ውስጥ በሰላሙም በጸጥታውም ሰላም ባልሆነ ሁኔታውን ለማገልገል ቃል ገብቼ ማፈግፈግ አልችልም። የሀገር የኢትዮጵያ ወታደር ነው ብዬ አስባለሁ። በግሌ ክብርት ፕሬዚዳንቷ ሳህለ ወርቅ ለኬንያው ፕሬዚደንት ኡሁሩ ኬንያታ የጻፉትን ደብዳቤ እኮ ይዣለሁ በእጅ። ከምንም በላይ ጽዮን ልቤን የነካኝ ጓደኞቻቸውን ያጡ አብራሪዎች አሉ። እኛ የተቀመጥንበት አውሮፕላን ውስጥ ጓደኞቻቸውን ያጡ ስራቸው ላይ ያሉ ሆስቴሶች አሉ፣ የቴክኒክ ባለሙያዎች አሉ። እነሱ እዛ ተቀምጠው እኛ ወዴት ነው የምንሸሸው? እኔ ከእነሱ ትልቅ የተማርኩት ነገር ለሀገርህ ያለህን ፍቅር፣ በመከራ ወቅት ከመስመርህ ያለመዛነፍን በጽናት መቆምን ነው እና እኔ ከሄድኩማ ትክክል አይመጣም። እኛ
አውሮፕላኑ ተመሳሳይ ነበር፣ ቦይንግ 737 ነበር
ይመስለኛል። 737 ይመስለኛል፣ አሁን በእርግጠኝነት መናገር ባልችልም። ስለዚህ እኛ ኢትዮጵያውያኑ አውሮፕላኑን ጥለን ከወጣን ማን ነው እዛ ውስጥ የሚቀመጠው? እና በምንም አይነት የመውጣት ሀሳብ አልነበረኝም። ሌላ ተሳፋሪ ቢወጣም እኔ እዛው ቆሜ የተሰጠኝን ሀገራዊ ኃላፊነት ሀገራዊ ተልእኮ መፈጸም አለብኝ።
በዚህ የከፋ ጊዜ ነው ናይሮቢ ኬንያ የገቡትና ኬንያ ደግሞ 32 ዜጎቿን ያጣችበት የሀዘን ጊዜ በመሆኑ ምን አደረጋችሁ? በኤምባሲ በኩል ምን አከናወናችሁ? እዛ ከገቡ በኋላ አዲስ ኖት። በእርግጥ ግን ምን አደረጋችሁ?
እንግዲህ በኢፌዴሪ ኤምባሲ በኩል ኬንያ በሚገኝ የኢትዮጵያ አየር መንገድ ቅርንጫፍ ጽሕፈት ቤት በኩል በጋራ ለመስራት እየሞከርን ነው። አንደኛ ከበረራው ጋር በተያያዘ ኬንያውያን ጥልቅ ሐዘን ተሰምቷቸዋል። በርካታ ወገኖቻቸውን አጥተዋል። ይሄ አንድ ፕላኔት የሚለውን ዓለም አቀፍ ስብሰባ ያስተናግዱ ስለነበር ከዚህ ስብሰባ ጋር በተያያዘ የተለያዩ ሀገር ዜጎች ወደ ናይሮቢ ሲመጡ አንዳንዶቹ ከሌላ ሀገር መጥተው አዲስ አበባ ነው አየር መንገድ የሚያዙት። የራሳቸውም ዜጎች ምክንያት፣ በሌሎች ሀገር ዜጎች ምክንያት ትንሽ ተቀበውም ተጨንቀውም ነበር። ከፍተኛ የነሱ ሀገር የትራንስፖርት ሚኒስቴር ኃላፊዎች ወደ ሀገራቸው ገብተዋል። ስለዚህ እነዚህ ባለስልጣናት ወደ ሀገራቸው እንዲገቡ እዚህ ኬንያ ናይሮቢ እና ከናይሮቢ ውጭም ያሉ ኬንያውያን የተፈጠረው ሁኔታ በተመለከተ መረጃ ሲጠይቁ ይሰጣቸው ነበር። ናይሮቢ የሚገኘው አንደኛው የጆሞ ኬንያታ አውሮፕላን ማረፊያም ጊዜያዊ ማዕከል ተቋቁሞ እንደዚሁ የመረጃ መስጠት እንቅስቃሴ እየተደረገ ነው። ከዛ ውጭ በዚህ አደጋ የተጠቁ ኢትዮጵያውያንም ኬንያውያንም አሉ። እነሱን በየቤታቸው እየሄድን እንደ ኢትዮጵያዊ ባህል እንደ ኢትዮጵያዊ ልማድ ለቅሶ እየደረስን የሀዘናቸው ተካፋይ እየሆንን መጽናናትን እየተመኘንላቸው የኢትዮጵያ ሕዝብንም የኢትዮጵያ መንግስትንም በጎ ፍላጎትና መልካም ስሜት የገለጽን እንገኛለን። ይሄ እንግዲህ እስከሚቀጥለው ሳምንት ተጠናክሮ የሚቀጥል ይሆናል። ይሄን የምናደርገው ሲሆን
ኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር ቀርበው የሹመት ደብዳቤ ሲያቀርቡ የኢትዮጵያ የውጭ ጉዳይ ሚኒስቴር የፌስቡክ ገጽ ላይ በወጣው ፎቶ ላይ ስትነጋገሩ ታያል ፎቶዎቹ። እና ይህን ጉዳይ በተመለከተ የተነጋገራችሁት ነገር አለ ያሉት ነገር አለ? እንዲህ 32 ዜጎችን እንዳጣ አንድ ሀገር መሪ
እንግዲህ ምንድን ነው ጽዮን፣ የኬንያ የውጭ ጉዳይ ሚኒስቴር እኔ እንደምመጣ እሁድ ዕለት ያውቃሉ እና ይሄ ችግር ሲከሰት እነሱም ከፍተኛ ስጋት ገብቷቸው ነበር። በዚህ በረራ ላይ ነው ይሁን ወይ የሚል ጥያቄ ነበራቸው እና ተጨንቀውም ነበር። ስለዚህ የሹመት ደብዳቤ ሳቀርብ ፕሬዚደንቱ እንኳን ከዚህ አደጋ ፈጣሪ ሰወረ ብለው መልካም ምኞታቸውን ገልጸዋል። ይህ አደጋ በመከሰቱ ኬንያና ኬንያውያን ጥልቅ ሐዘን እንደተሰማቸው፣ በዚህ የመከራ ወቅት ከኢትዮጵያና ከኢትዮጵያውያን ጎን እንደሚቆሙ፣ ሁለቱ የሀገሮች ሕዝቦች በበጎ ጊዜ ብቻ ሳይሆን በክፉ ጊዜም አንድ ላይ ውሃና ዘይት ሆነው የሚቆሙ የሚደጋገፉ በጋራ የሚያዝኑ ሕዝቦች እንደሆኑ ለማየት ይሄ መልካም አጋጣሚ ነው፣ ይሄ የምንሻገረው የምናልፈው ጉዳይ ነው ብለው ነግረውኛል። በቆይታዬም አስፈላጊውን ሁሉ ድጋፍ እንደሚያደርጉ ገልጸውልኛል። ይሄ ችግር ተጣርቶ የችግሩ ሰለባ የሆኑ ቤተሰቦችም አስፈላጊውን ድጋፍ እንደሚያደርጉ በእነሱ በኩል ነግረውኛል ክቡር ፕሬዚደንቱ።
ከዛው ጎን ለጎን እንግዲህ የታየ አንድ ፎቶ አለ በማህበራዊ ሚዲያ ላይም ሲዘዋወር አይቼዋለሁ። እና የሹመት ደብዳቤዎትን ሲያቀርቡ ነጭ በነጭ የሆነ የኢትዮጵያን የባህል ልብስ ለብስ ሰው ነው ያቀረቡት። እና እንደዚህ አይነት ሹመቶች ሲቀርቡ ታይተው አይታወቁም እና በጣም ጥሩ ነው የሚል ነገሮችን አይቻለሁ። እንዴት አሰቡት?
እንግዲህ ስለ መልካም አስተያየቱ እኔም አመሰግናለሁ። ከዚህ በፊት አንዳንድ አምባሳደሮች እንደዚህ በኢትዮጵያ የባህል የሹመት ደብዳቤያቸውን እንዳቀረቡ አስታውሳለሁ። እንግዲህ ኢትዮጵያ የባህል ድሃ የሆነች ሀገር አለችም። በርካታ ባህሎች፣ ወጎች አሉ። ያንን ሌላው ዓለም እንዲያውቅ እንዲረዳ ማድረግ ያስፈልጋል። ደግሞ የተለየትና ውብ እኮ አለባበሶች አሉን እና እንደ አንድ የኢትዮጵያ መንግስት ተወካይ፣ እንደ ኢትዮጵያ መንግስት አምባሳደር የኢትዮጵያን ባህል ሊወክል የሚችል አለባበስ ሙሉ ልብስ ሱፍ ከመልበስ የተሻለ ነው ብዬ በግሌ አምናለሁ። በተለይም ደግሞ እዛ ፎቶ ላይ አይተሽው እንደሆነ ሲሆን ጭራ ይዣለሁ።
ጭራ
ኬንያ ፖለቲካ መሪዎች በተለይም ኬንያታ ቤተሰቦች ስነ ልቦና ውስጥ ልዩ ቦታ አለው እና እንደ አንድ ዲፕሎማት እሱ ላይ በቂ ጥናትም በቂ ትንሽ መነሻ የምትሆን ንባብም አድርጌ ስነ ልቦናው እንዲሁ ለማወቅ ጥረትም አድርጌያለሁ ብዬ ማለት እችላለሁ። ስለዚህ እነሱም በኢትዮጵያ የባህል ልብስ የኬንያ መንግስት ባለስልጣኖች ብቻ ሳይሆኑ ከኔ ጋር የሹመት ደብዳቤያቸውን ያቀረቡ የሌሎች 6 ሀገሮች አምባሳደሮች ነበሩና ትንሽ የመደነቅም መንፈስ ምልክቶች
ፕሬዚዳንት ኡሁሩ በእርግጥ አቶ መለስ በእርግጥ ፎቶ ነው። ነገር ግን ፕሬዚዳንት ኡሁሩ ጭራውን እንደ መቀበል ነገር አድርገው ስታወሩ ይታያል እና አጥንቻለሁም ታሪኩን ከጭራው ጋር የተገናኘ ነገር ብለዋል። ምን እርሳቸው ያሉት ነገር አለ ስለ ጭራው?
የወቅቱ የኬንያ ፕሬዚዳንት ኡሁሩ ኬንያታ አባት
ጆሞ ኬንያታ
ማለት ነው። ያው ጆሞ ኬንያታ እና ከቀድሞ የኢትዮጵያ ንጉስ ቀዳማዊ ኃይለ ሥላሴ የጭራ ስጦታ ተበርክቶላቸዋል። ያ ጭራ የጥበብና የአንድነት ምልክት አድርገው ይወስዱታል። እነሱ በእንግሊዝኛው ዊዝደም እና ዩኒቲ ያሳያል ብለው ያስባሉ እና ጭራውን ከእጄ ወስደው ይህንን ጭራ ለግሌ ያደርገዋለሁ ለአባቴ ቀዳማዊ ኃይለ ሥላሴ ሰጥተውታል። ይህን ደግሞ አንተ ኢትዮጵያ አምባሳደር ውስጥ እኔ ስጥኛለህ። እኔ በደስታውን አልችለውም። እንግዲህ ስጦታ ተደርጎ ይወሰድልኝ ብዬ ሰጠኋቸው። ከዛ ከሚኒስትሮቻቸው ጋር ሲያስተዋውቁኝ ወደ ቀኝም ወደ ግራ እንደዚህ ስራው ሲሄዱ የሳቁ የቀለዱ ትግስ የሳቅ ድባብ ፈጥረዋል። በኋላ ላይ አንድ ታሪክ እሳቸውም ነገሩኝ። አባቴ ከቀዳማዊ ኃይለ ሥላሴ የተሰጣቸውን ጭራ እስከ የመጨረሻ ህልፈተ ህይወታቸው ድረስ ይዘውት ይሄዱ እንደነበረ ከራስ እጃቸው የማይጠፋ የግል እቃቸው እንደነበረ እሳቸውም በትዝታ እንደሚያስታውሱት ገልጸውልኛል። እንግዲህ ይሄ ወይ የጭራ ዲፕሎማሲ ብለሽ ትጠሪው እንደሆነ አላውቅም። ሲሆን ግን በወቅቱ ትልቅ ስሜት ሰጥተዋልና ይሄ ትክክል ነው። በኋላ ላይ እሳቸውም ጭራውን ለእኔ መለሱልኝ። እንግዲህ ሌላ ጊዜ በስጦታ መልክ መስቀት እንችላለን። ግን ትልቅ ለኢትዮጵያ ፍቅር አላቸው። የወቅቱ የኬንያ ፕሬዚደንት ኢትዮጵያውያንን በጣም ይወዳሉ። በልጅነታቸው አዲስ የምትባል የቤት ውስጥ የሳሎን ውሻ ከቀዳማዊ ኃይለ ሥላሴ ተሰጥቷቸው እንደነበረ ሁሉ እግረ መንገድም አጫውተውኛል። በዚህ በታሪክም ቀደም ሲል በአንዳንድ ድርሳናት የሰፈረ ነው እና ጆሞ ኬንያታ ሲያርፉ እሷም ብዙም አልቆየም ሞተች። በአንዳንድ ከቤተ መንግስቱ ጋር ቅርብ የሆኑ ሰዎች በኩል ያለው አስተሳሰብ እሳቸው የቤቱ ባለቤት የሀገሬው በሪ ሲሞት ወዲያው ሞተች ብለው ያስባሉ እና እስከዚህ ድረስ ቅርብ ናቸው። በሁለቱ መንግስታት መካከል ዘመን የተሻገረ ወጥ የተረጋጋ ሰላማዊ ግንኙነት አለ። መልክዓ ምድር ብቻ ሳይሆን ህዝቦችም እንጋራለን። አሁን ባለው የኢትዮጵያ መንግስት፣ አሁን ባለው በኬንያ መንግስት፣ በመሪዎቹ መካከል በጣም የሚገርም ጠንካራ ወንድማዊ ግንኙነት አለ። የእኛ የዲፕሎማቶቹ ኃላፊነት ይህንን ጥሩ እና መልካም የፖለቲካ ግንኙነት ወደ ኢኮኖሚ፣ ማህበራዊ ግንኙነት የመመንዘር ስራ ነው። አሁን በሹመት ደብዳቤ ማቅረብ ስነ ስርዓት ላይ ካየሁት በጎ የሆነ መንፈስ አንጻር ይህን ለመስራት የሚያስችለን እሹ አለን።
ብዙ ኢትዮጵያውያኖች ኬንያ ይኖራሉ፣ ናይሮቢ በስደት አሉ። እንደዚሁም በሙያቸውም ደግሞ ትልልቅ የዓለም አቀፍ መስሪያ ቤቶች ውስጥ ተቀጥረው የሚሰሩም አሉ እና ከዚህ አንጻር ኤምባሲው ለማድረግ ያቀደው ነገር አለ?
እንግዲህ ኤምባሲው አንድ የዲያስፖራ ጉዳይ የሚከታተል የራሱ ዘርፍ አለ። በተለያዩ አደረጃጀት፣ በሙያም በተለያየ ከእምነትም አንጻር ኢትዮጵያውያን እንዲሰባሰቡ ቀደም ሲል ሲያደርግ የነበረ እንቅስቃሴ አለ። ከአመታት በፊት እኔም እዚህ ስለነበርኩኝ እነዚህም ስራዎች እኔም አውቃቸዋለሁ። ኢትዮጵያውያን በሙያቸው ሀገራቸው እንዲደግፉ፣ ሐኪሞችን በተባበሩት መንግስታት ድርጅት የሚሰሩ ሀገራቸውን ከሚገባ በላይ የሚወዱ በርካታ ኢትዮጵያውያን አሉ። በዩኒሴፍ በተባበሩት መንግስታት ድርጅት የአካባቢ ፕሮግራም ላይ በዩኤን ሀብታት የሚሰሩ እዚህ ባለው የተባበሩት መንግስታት ድርጅት ጽህፈት ቤት የሚሰሩ ብዙ ኢትዮጵያውያን አሉ። በሌሎች ዓለም አቀፍ ድርጅቶች እንዲሁም መንግስታዊ ያልሆኑ ድርጅቶች አሉ። እነሱን አሰባስበን በሀገራቸው ጉዳይ ላይ የተሟላ መረጃ እንዲኖራቸው የማድረግ በሀገራቸው ጉዳይ አስተዋጽኦ እንዲኖራቸው የማድረግ ስራ ይሰራል። ከዛ ውጭ ደግሞ በንግድ መስክ የተሰማሩ የተዋጣላቸው የተሳካላቸው ብዙ ኢትዮጵያውያን አሉ። እነዚህ ሀገራቸው የሚደግፉ ናቸው። በቀጥታ ወደ ሀገራቸው ገብተው ዩኒቨርስቲ ያደረጉ ቁጥራቸው ቀላል አይደለም። ወደ ሀገራቸው ሳይገቡም እዚህ ሆነው ድጋፍ የሚያደርጉ አሉ። በስደት ዓለምም ሆነው ግን ስለ ሀገራቸው ሁሌ የሚጨነቁ የሚያስቡ የሚባዝኑ በሚችሉት መልክ ለሀገራቸው ጠበቃ ሆነው የሚቆሙ ብዙ ኢትዮጵያውያን አሉ። እነዚህ ጋር ተባብረን እንሰራለን። ዞሮ ዞሮ የዲፕሎማሲ ስራ ወርሃዊ ደሞዝ በሚከፈለው ዲፕሎማት ብቻ የሚሰራ አይደለም። ትልቁ ዲፕሎማሲ የዜጋ ዲፕሎማሲ ነው። ትልቁ አምባሳደር እኛና ከኔ ጋር ያሉ ዲፕሎማቶች አይደሉም፣ ዜጎች ናቸው፣ ኢትዮጵያውያን ናቸው። ተባብረን ስለዚህ ታላቅ ሀገር በጋራ እንሰራለን ብዬ አስባለሁ። እንግዲህ ጊዜ ይርዳል።
እናመሰግናለን አምባሳደር መለስ አለም። መልካም የስራ ጊዜ ይሁንልዎት ብለን እኛም እንመኛለን።
ሲሆን እኔም አንቺን አመሰግናለሁ። እግዚአብሔር ይስጥልኝ። ለሀገራችን ሰላምና መልካም ጊዜ እንመኛለን።
የተከበራችሁ አድማጮች እንግዲህ እንደሰማችሁት በኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 302 ላይ ባለፈው እሁድ ልክ የዛሬ ሳምንት መሆኑ ነው በደረሰው አደጋ ላይ የተቀናበሩ ዝግጅቶችን ነው እስካሁን ድረስ የተከታተላችሁት።
ግን ከማጠቃለላችን በፊት ወይዘሮ ሚልካ ይማም ይባላሉ የ29 ዓመቱ ወጣት እናት መልእክት ብናስገባ። ይሄ በጣም ጠንከር ብለው ነው መልእክታቸውን ያስተላለፉት። ሐዘኔ ከባድ ነው፣ ነገር ግን ይሄ አደጋ ለመላው ኢትዮጵያውያን ማስተማሪያ ሊሆን ይገባዋል ብለው ከወቅቱ ሁኔታ ጋር አያይዘው የተናገሩት ነገር አለና የእነዚህ ሰዎች ሞት ከመላው ዓለም የተሰበሰቡ ሰዎች አንድ ቁርቋድ ውስጥ ገብተው አፈር ይሆኑበት አደጋ ነው። የኔም ልጅ እዛ ውስጥ አፈር ሆኗልና ኢትዮጵያውያኖች በተለያየ መልኩ የኔ ነው የኔ ነው የኔ ነው በሚል ለሚፈጥሩት ጉዳይ ማስተማሪያ ቢሆን እሱ ነው መልእክቴ ነበር ያሉትና
ለግጭቱም ለውዝቱም ለጥረቱም እንስማቸው እስቲ።
ሊኒያውን በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር ይህን ነገር ያደረገው እንዲያውም የኢትዮጵያን ሕዝብ የሆነ ነገር በዚህ ውስጥ ሊያስተምረን ነው ብዬ ምን ያስባለሁ። በቃ እኛ ነገ ከነገ ወዲያ በቃ ዋስትና የለንም። በእርግጥ በተስፋ እንኖራለን፣ ግን እንኑርበት አንኑርበት ዋስትና የለንም። ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን ተፋቅረን በቃ እንድንኖር እኔ ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልክ ያለው ይመስለኛል። በዚህ ውስጥ እኔ ያነኝ በቃ አሁን የተለያየ ነገር አለ በሀገራችን ውስጥ እና ይሄ የኔ ነው ያ የኔ ነው የምንለውን ነገር በማናስበው ደቂቃ ውስጥ ነው ጥለ ነው የምንሄደው በእውነት። እና ይሄ ለእኛ ትልቅ ማንቂያ ነገር ሊሆን ይገባል። በቃ የኔ ነው የምንለው ነገር እኛ በዚህ ምድር ላይ ለምን የኔ ነው ይገባኛል የምንለው ነገር የለንም። በቃ እርግጠኛ ሆነሽ በእጅሽ ይዘሽ ከመጨረሻ ፈቅደሽ ከእጅሽ የምትለቂው ነገር ነው የኔ ነው የምትይው እንጂ ሳታስቢ ከእጅሽ ላይ የሚወሰድ ነገር የኔ ነው ብለሽ የምትይው ነገር ሊሆን አይችልም። ስለዚህ የኛ ነው የምንለው ነገር የለም። ጊዜያዊ ነን በቃ በዚህ ምድር ላይ እና ጊዜያዊ እስከሆንን ድረስ ደግሞ ይችን ምኖር የተሰጠችንን ጊዜ በመተሳሰብ በመፈቃቀር በቃ ራሳችንም በቃ ጊዜያችን ደርሶ እኛም ከዚህ ምድር ላይ የምንሄድ ሰዎች ነን እስከምንሄድ ድረስ በእንዲህ አይነት ኑሮ ለሚቀጥለው ጀኔሬሽን ደግሞ እንዲህ አይነቱን ምሳሌ ትተን እንድናልፍ በእውነት እኔ ይሄን ነው ሰሞኑን ቁጭ ብዬ የማስበው ይሄን ነው። በቃ ምን አለ ትምህርት ቢሆነንስ በቃ ከዚህ ብንማርስ እንኳን እኛ አሁን ኢትዮጵያ ውስጥ ያለን ብሔረሰቦች ቀርተን የዓለሙም ሁሉ አንድ ላይ የሆናችሁ እቺ ነች ብሎ ነው እግዚአብሔር እዚች ጋር ያሳየን በእውነት። በቃ ሁሉም አንድ ላይ በቃ እዚቹ ጋር በቃ የመጨረሻ እቺ ነች ካፈር አናልፍም በቃ በስጋ ከዛ እንግዲህ እኔ አንዳንድ አማኝ ብናገር ከዛ ያለፈ ህይወት አለን እኛ። እኔን ያጽናናኝ ትልቁ ነገርም ይሄ ነው። ይሄ መጨረሻ አይደለም፣ መለያ ነው። ከዚህ ከምድር የምንለያይበት ወቅት ነው እንጂ መጨረሻ አይደለም። ቀጣይ ህይወት አለ፣ መሸጋገሪያ ነው ይሄ ወደ ሌላኛው ዓለም። ይሄ እኔም በጣም አጽናንቶኛል። ግን እንደ ስጋ ደግሞ በዚች ምድር ላይ እስካለን ድረስ ጊዜያዊ ኑሯችንን ደግሞ በመተሳሰብ በመፈቃቀር እንድንኖር በቃ በእውነት ለሰው መናገር የምፈልገው ሰሞኑ የምናገረውም ይሄንን ነው። ምን አለ በቃ ትምህርት ቢሆን እንድንተው አሁን የሚሄድ እንኳን አናውቅም እኮ አሁን ይሄ እኮ ልጄ ጠዋት አዋርቶ ወዲያው እኮ ነው እኔን አዋርቶ ከስድስት ደቂቃ በኋላ የለም በዚች ምድር ላይ። እኛም ከዚህ የተለየን ሰዎች አይደለንም። በዚች ደቂቃ ያናገርኩሽ ራሱ ምን እንዲመጣብኝ እንደሚችል እኔ አላውቅም። በቃ ከዚህ ምድር መቼ እንደሚሄድ ግን ያለኝን ጊዜ ደግሞ ለሚመጣው ትውልድ ጠቃሚ የሆነን ምሳሌ ትቶ ማለፍ መቻል ይህንን ከዚህ ብንማርና በእውነት ብንመለከት ብዬ ነው የማስበው።
መቼም ሲሆን ይሄ ትልቅ ብልህነት ትልቅ ጥንካሬን ይጠይቃል። በዚህ ሁኔታ ውስጥ ሆኖ እንደዚህ አይነት መልእክት ማስተላለፍ በእውነትም ለብዙዎች ትምህርት ይሆናል። የተፈጠረው ሁኔታ ብቻ ሳይሆን የእኚህ እናት መልእክትና ጥንካሬ ጭምር ትምህርት ይሆናል ብዬ አምናለሁኝ። የምትጋርኝ ይመስለኛል።
አዎ እጋራለሁ፣ እጋራለሁ። ሰለሞን
ከጥላሁን ገሰሰ ጋር እንተዋቸው አድማጮቻችን።
ሞት እንኳን ጨክኖ በሚለው
ወስዶ ከሚያስቀረው
Thank you.
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
እኔም ሰለሞን አባተነን መልካሙን ሁሉ እንመኛለን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም በደህና አደሩ።